ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። አድማጮቻችን፣ በመጽሐፍት ዓለም ዝግጅታችን የተለያዩ ታሪካዊ መጽሐፍትን አቅርበናል። በተለይ የ1928 ዓ.ም የፋሽስት ጣሊያንን ወረራ አስመልክቶ በቼክ ተወላጁ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱና በስዊድናዊው ዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ኢትዮጵያውያን ለነጻነት ያደረጉትን የጀግንነት ተጋድሎና የከፈሉትን ከባድ መስዋዕትነት ቁልጭ አድርጎ አቅርቦልናል። ይህንኑ የፋሽስት ጣሊያንን የግፍ ወረራ አስመልክቶ በኩባዊው ኮሎኔል አሌሃንድሮ ዴልባይ ተደርሶ በተስፋዬ መኮንን ባይለየኝ የተተረጎመውን ቀይ አንበሳ መጽሐፍ ትረካ ሰኞ ግንቦት 28 ቀን የምንጀምር መሆኑን ከወዲሁ እንገልጻለን። ለዛሬ ካቤ ጉበኛ አንድ ለናቱ መጽሐፍ ትረካ ክፍል 14ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። በከፍተኛ ጥረትና ጥንቃቄ በተሰባሰቡ መረጃዎች ላይ በመንተራስ የወደፊቱን የአየር ሁኔታ የሚተነብዩ ባለሙያዎች በሚቀጥለው ዓመት የድርቅ ሁኔታ በኢትዮጵያ ተባብሶ እንደሚቀጥል ተናግረዋል። በአሜሪካው የጂኦሎጂካል ሰርቬይ ማዕከል አባል የሆኑ አንድ ሳይንቲስት ለዜና ምንጮች በሰጡት መረጃ ኤልኒኞ የተባለው የአየር ንብረትን የሚያዛባው ክስተት እውን የመሆኑ ሁኔታ 50% እድል ያለው መሆኑን ገልጸው ይህ ከፍተኛ እስከ መካከለኛ መጠን ያለው ክስተት በኢትዮጵያ ያለውን የድርቅ ሁኔታ ከአንድ ዓመት ለበለጠ ጊዜ እንዲቀጥል የሚያደርገው መሆኑን ተናግረዋል። በተያያዘ ዜና ሴቭ ዘ ቺልድረን እየተባለ የሚጠራው የተባበሩት መንግስታት የሕፃናት መርጃ ድርጅት ግንቦት 25 ቀን አርብ ይፋ ባደረገው ዘገባ በኢትዮጵያ እርዳታ ከሚያስፈልጋቸው 7.8 ሚሊዮን ዜጎች መካከል 4 ሚሊዮን የሚሆኑት ሕፃናት መሆናቸውን ጠቅሶ የእርዳታው ክምችት እያሽቆለቆለ መሄዱ ያሳሰበው መሆኑን ተናግረዋል። በሚያዝያና በግንቦት ወር የነበረው የዝናብ መጠን በጣም አነስተኛ መሆኑንም ጠቁሞ ድርቁ የሚያስከትለው መዘዝ እስከሚቀጥለው መስከረም ወር ድረስ ሊዘልቅ ይችላል የሚል ስጋትም ፈጥሯል ብሏል። እየተሞጠጠ የሄደው የአስቸኳይ ጊዜ እርዳታው የማይቀጥል ከሆነ ከፍተኛ እልቂት ሊከተል እንደሚችልም አሳስቧል። አገር አቀፍ የትምህርት ምዘናና የፈተና ኤጀንሲ የሚባለው የወያኔ ተቋም አርብ ዕለት የኢንተርኔት አገልግሎት የተቋረጠው ፈተና ይሰረቃል ከሚል ስጋት አይደለም በማለት መግለጫ ሰጥቷል። ድርጅቱ በሰጠው መግለጫ ቀደም ብሎ ሌሎች የወያኔ ባለስልጣኖች ሲሰጡ ከነበረው መግለጫ ጋር የሚቃረን በመሆኑ የኢንተርኔት አገልግሎት የተዘጋው የአገዛዙ ተቃዋሚ የሆኑ ወገኖችን ለመቆጣጠር ነው የሚለውን ግምት በከፍተኛ ደረጃ አጠናክሮታል። ከቅርብ ጊዜ ወዲህ በሱዳንና በግብጽ መካከል ያለው ግንኙነት እየተበላሸ መሄዱ ቢታወቅ ሲሆን ቅዳሜ የሱዳን የውጭ ጉዳይ ሚኒስትር በግብጽ ዋና ከተማ ካይሮ መገኘታቸው ውጥረቱን ሊያረግብ ይችላል የሚል ግምት ፈጥሯል። የሱዳን የውጭ ጉዳይ ሚኒስትር ኢብራሂም ጋንዱር ካይሮ የገቡት አርብ ግንቦት 25 ቀን አመሻሹ ላይ ሲሆን በግብጽ ቆይታቸው ከግብጽ አቻቸው የውጭ ጉዳይ ሚኒስትርና ከአገሪቱ ፕሬዝዳንት ከአልሲሲ ጋር ይነጋገራሉ ተብሏል። ሱዳን በቀይ ባህር ጠረፍ ያሉ በግብጽ ቁጥጥር ስር ያሉ ቦታዎች የሱዳን ናቸው ማለት የተባበሩት መንግስታት አቤቱታ ያቀረበች መሆኗና ግብጽ የዳርፉር አማጽያንን ትረዳለች በማለት የከሰሰች መሆኗም ይታወቃል። ግብጽ ሱዳን ያቀረበችውን ክስ የማትቀበል ቢሆንም ከወያኔ አገዛዝ ጋር በአባይ ግድብ ምክንያት ባላት ውጥረት ከሱዳን ጋር የተለሳለሰ ግንኙነት እንዲኖራት ትፈልጋለች። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
ክፍል 20
አጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክ ባይ የምሸሽ ነው።
ምዕራፍ 33 ህልምን አለሙ ያገኙትም የለም። ደጃዝማች ካሳ ከደጃችሁቤ የሚጠብቁት መልስ በቶሎ ባለማግኘታቸው የደጃችሁቤ ግዛት ወደ ሆነ ወደ ወገራ ሲገሰግሱ ደጃዝማችሁቤ ሰምተው በትግሬ የሰፈረው ብዙ ጦራቸው ወደ ስሜን እስቲደርስላቸውና ዝግጅታቸው እስቲጠናቀቅላቸው ድረስ በአቡነ ሰላማ አማካይነት ከደጃች ካሳ የተላከላቸውን መልእክት እንደተቀበሉት ነው እጅ መንሻውን የማታለያ ሰላምታውን ለደጃች ካሳ ሲልኩ ቆዩ። ሰራዊታቸው በሚገባ እንደተደራጀ ሲያዩ ግን የገቡትን ቃል ሁሉ አፈረሱና የደጃች ካሳን የበላይነት እንኳን በእኔ በህልሜም አልተቀበልኩት ብለው ቁጭ አሉ። ደጃዝማች ካሳም እንደገና መልሰው እባክዎ ተው የህዝብ ደም በከንቱ አናፍስ ብለው ላኩባቸው። ደጃዝማች ቤ ግን መልእክቱን ጨርሰው የማይቀበሉት መሆናቸውን ከመግለጻቸው በላይ እኔው ቤ እሱ ቢያቸንፍን ያቸንፍ የማላቅ መሰለው የነ ሰባጋዲስን የነ መርሶን ታሪክ አይጠይቅም ምን ያለው እብድ ነው አያ እና ሊን ያቸንፈ እንደሆን ዛዲያኔ አሊ መሰልኩት አሊናው ቤ ሁለት ሰዎች እንጂ አንድ አይደሉም ያሊን መቸነፍ ሰምቶ በመሸበር ውቤ አይገብርም በለው። ውቤ ለጉራ አይሰግድም ለጉራ ተመስገድ ተዋግቶ መሞትን ይመርጣል በለው አሉና መልክተኛውን አሰናብተው ሊወጣ ሲል ለራሳቸው ሲያጉረመርሙ ጥጋበኛ የጋለ ሞታ ልጅ አሉ። ይህች ንግግር ለመላክተኛው ጆሮ ጥልቅ ስላለች ከመልክቱ ጋር ስድቧንም ኳኩሎና ቀባብቶ አቀረባት። ደጃች ካሳም ወደ ስሜን ዙረው አምባጫራ ላይ በመስፈር የደጃች ቤን ከትግሬ መመለስ ሲተባበቁ ቆዩ። ደጃች ቤ ዝም ብለው ለደጃች ካሳ ባለማመናቸው ብዙ ሊፈረድባቸው አይችልም። ከስንት አመታት ጀምሮ ያላቸው ዓላማ ዘውድ ደፍቶ የሁሉ የበላይ ጌታ መሆን ነበር። አቡነ ሰላማን ከግብጽ ከማስመጣታቸው በላይ ካላቸው ሀብት የሚበዛው በየጊዜው የሚሰበስቡት ጠመንጃ ነበር። ከህልማቸው ውስጥ በ199 ተኩሉ በታላቅ ስነስርዓት ዘውድ ሲደፉ ማየት ነበር። እንዲያውም ጧጧስ ሲነሱ እንዴት አደራችሁ ከመዓለት በፊት ማንኛውንም የቤት ሰው የሚያቀርቡለት የጧት ሰላምታ ዛሬ ምን ህልማየህ ምን ህልማየሽ ነበር። ከዚህ በኋላ አመላቸው እየተለመደ ስለሄደ አንዳንድ ጊዜ ቅራሪና ፍርፋሪ እንኳን እያረረባቸው የሚያድሩት የቤት አሽከሮች በጮማና በጠጅ ለመቀማጠል በሚፈልጉበት ቀን ምንም እንኳን ወጥተው በባህር ቢጥሏቸው ምንም በማይሰሙበት ሁኔታ በእንቅልፍ ተውጠው ምንም ቅዠት ሳያዩ ቢያድሩ በልዩ ልዩ መላ የተፈጠረ የውሸት ህልም ያቀርቡ ነበር። ሁሉም የጌታቸውን ጠባይና ምኞት ስለሚያውቁት የውሸት ህልም አቅራቢዎች የሚናገሯቸው ህልሞች ሁሉ ምሳሌዎቻቸውና አቀራረቦቻቸው ይለያዩ እንጂ ሁሉም በደጃቸው ራስ ላይ ዘውድ ሲደፋ በእጃቸው ሉል ሲጨብጥ የሚያሳዩ ነበሩ። ለምሳሌ ከደጃች ካሳ ጋር ጦርነት ሊገጥሙ ጥቂት ቀኖች ቀደም ብሎ አንድ ቀን ጧት ደጃቸው ዳዊት እየደገሙ ከተቀመጡበት የቤት ሰው በሙሉ ሲመክር እንዳደረ ሁሉ የልፍኝ አሽከሩም አገልጋዩም ጋሻ ጃግሬውም ገረዱም ወደሳቸው ቀረበና ጌቶች ዛሬ በህልሜ እያሉ ሁሉም አዋከባቸው። ህልም እንኳን እስከዚህ ብዙ ጊዜ ደርሶላቸው አያውቅ የቤት ሰዎቻቸው በሙሉ ህልም አየን ብለው ሲቀርቡላቸው ልክ አቡነ ሰላማ ዘውዱን አንስተው እግዚኦ በኃይልከ ይትፈሳ ንጉስ እያሉና የማህላውን ቃል ለመስጠት እየተዘጋጁ የቀረቧቸው መሰሏቸው። ዳዊት ደግማውን ከደረሱበት መስመር ላይ አቋርጠው ምን አየ ሲሉ ወልዴን ጠየቁት። ወልዴን ከሁሉ ቀድመው የጠየቁበት ምክንያት ህልሙ ክሱት ነው ስለሚባል ነው። ምናልባት በህይወታቸው ዘመን ውስጥ ህልም ደርሶላቸው ቢሆን ያን ጊዜ ወደ ትግሬ ከነራስ ሰባጋዲስ ጋር ለመዋጋት ሲዘምቱ ወልዴ ያየላቸው ጥሩ ህልም ነበር። ይሁን እንጂ ይህ ህልም የህልም ሱስ አሳድሮባቸው ከማለፉና በገዛ ቤተሰባቸው ዘወትር እንዲሞኙ ከማድረጉ በቀር ብዙ አልጠቀማቸውም። ህልሙን ወልዴ ባያየውም እግዚአብሔር ያዘዘው የነሰባጋዲስ መሸነፍ አይቀር ነበር። በዚህ ቀን ዛዲያ ምን አየህ ብለው ሲጠይቁ ወፍ ጭጭ ብሎ ከንቅልፉ ከነቃ በኋላ ቅኔ እንደሚቆጥር የቅኔ ተማሪ ፊቱን ሸፋፍኖ ተጋድሞና በሐሳብ ሰጥሞ የደረሳትን እንዳጠፋ ታስባ የተጠናች የህልም ታሪክ እንደሚከተለው ነገራቸው። ጌቶች ተኝተው የነበሩ ይመስለኛል። ተጎንደር በኩል የኔን ፊት የመሰለ ጥቁር ዳመና እየተተረማመሰ የመብረቅ ብልጭልጭታና ጉርጉምታ መሬት የሚገለብጥ እየመሰለ ደም የመሰለ ቀይ በረዶ እየዘነበ ወደዚህ ሲመጣ ህዝቡ ሁሉ በጣም ተጨንቆ ግማሹ እግዚኦ ሲል ሴቶችና ኩታራዎች ሲያለቅሱ አንድ ቀይ ሰው ይመጣና ውቤ ውቤ ህዝብ እንደዚህ እየተጨነቀ ትተኛለህ ብሎ በያዘው የወርቅ ዘንግ ከዘንጉ አናት ላይ መስቀል አለበት በርሱ እየጎተጎተ ያስነሳውታል። ወዲያው ያን የወርቅ ዘንግ ሰጦትና ወደዚያ አቅጣጫ ባርክ ብሎ የሚያስፈራው ነገር ወደሚመጣበት በኩል ያሳዩታል። ጌቶችም ወደዚያ በኩል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ሲባርኩና እፍ ሲሉ ተግሮ ስር ትልቅ አውሎ ነፋስ ተነስቶ ዳመናውን እና ዝናቡን ብትንትን አደረገው። ወዲያው ፀሐይ ወጣና የፀሐዩ ጮራ እንደገመድ ዘለል ብሎ ወጥቶ በራሶ ላይ ይጠመጠማል። የመምህር ዘፈሩን ጥምጥም እስኪያክል ድረስ ተጠመጠመ። ተጠምጥሙ ላይ ደግሞ ሌላ የብርሃን ዘለላ ወደ እጆ ወርዶ በእጆ ውስጥ እንደ ኳስ ተድቦልብሎ ቁጭ ይላል። ከዚያ ፊቱ እንደ ጮራው ሲበራ ቀደም ብሎ ሲጨነቅና ሲያለቅስ የቆየው ህዝብ ሁሉ ተጫማው ስር ሲደፋ እልል ሲልና ሲዘፍ ብንን አልኩ። ወልዴ ይህን አዘጋጅቶ በቃል ያጠናውን ድርሰቱን እንደ ውዳሴ ማርያም በደገመ ጊዜ የደጃችው የፊት በደስታ ተሞላ። ከዚያ ሁሉም የህልም አቀራረብ ደረጃው እንደፈቀደለት የህልም ታሪክ የደረሰ ድርሰቱን ትንሽ ቅጀት ያየው ደግሞ ለደጃዝማች በሚስማማ ሁኔታ አሻሽሎ ቅጀቱን ሲነግር ቆየ። ሁሉን ከሰሙ በኋላ ልባቸው ጥርጣሬ በሌለበት ደስታ ስለረካ እመቤቴን ዛሬ ለእናንተ ብቻ ነው ግብር ማገባው አሉ ደጃዝማቹ ቤ። ደጃዝማቹ ቤ ይህን በመሰለ ምኞት የተያዙ ሰው ከመሆናቸው በላይ የነበራቸው መሳሪያና ሰራዊትም ቀላል አልነበረም። እንግዲህ በዚህ ሁኔታ ስንት ሲዘጋጁ የኖሩ ሰው አሁን ትናት ከሽፍትነት የተነሳ ደጃዝማች የበታችነህ ሲላቸው እንዴት ይቀበሉ? አቡነ ሰላማ እንግዲህ መቼም እግዚአብሔር የፈቀደውን መቀበል እንጂ መቼስ ምን ያደርጋሉ ሲሏቸው እኔ ውቤ አረመ ቤቴን ስንቱን ነገር እያወቁ እርሶም ለካሳ ተገዛይሉኛል ብለው አስተራቂነታቸውን ያልተቀበሉት ይሄ ሁሉ ትዝ ብሏቸው ነው። ይሁን እንጂ ደጃች ቤ ለመንገስ ቢያስቡም እንደ ደጃች ካሳ የሰላሙና የበረከቱ ንጉስ ቴዎድሮስ እሆናለሁ ብለው አላሰቡም። ብቻ እዚያ እንዲያበቃቸው ነበር እንጂ ከዚያ በኋላ ያለው የራሱ ጉዳይ ነበር። የደጃዝማች ቤ ከሐሳባቸው ዝንፍ አለ ማለት ሲታወቅ ደጃች ካሳ ወደሳቸው ግፋኝ ሄደው ውቤ ለመናገሻነት አሳምረው ባሰሯት የደርስኪ ማርያም ቤተክርስቲያን ጥግ ገጠሟቸውና በቀላሉ ድል መጥቷቸው። ደጃች ቤ በዚህ ጦርነት ላይ ሁለት ልጆቻቸውን ከማጣታቸው በላይ ራሳቸው በተራ ወታደሮች ተማርከው ወደ ደጃች ካሳ ፊት ቀረቡ። ደጃዝማች ካሳም ሽማግሌው ደጃች ቤ በፊታቸው እንደቀረቡ በእነዚያ በቁጣ ሲያዩ ሩጡ ብረሩ በሚሉ አይኖች ቆረጥ አርገው እያዩ ምን እንዲያው ምንድነው እንደዚህ ልትወድቁ ያ ሁሉ ስድብ ሰው በርህራሄ እንዳይዛችሁ በባለጌ አፋችሁ የልቡን ርህራሄ ታጠፉታላችሁ በክብር ሰው በልክቦት ለምን ይሰድቡኛል አሉ። ደጃችሁም በሐዘንና በፍርሃት ኩርምት ብለው ጌታዬ እንግዲህ እግዚአብሔር ካንተ ጋር ስለሆነ ማረን እንጂ አሉ። እግዚአብሔር ዛሬ ብቻ አይደለም ተኔ ጋር ያለ በእናቴ ሆድ ስቋጠር ጀምሮ አብሮኝ ያለ አሁን ብዙ ችግር ሳይደርስ ያጠራቀሙትን ሁሉ ነገር ያስረክቡ አሉ ደጃች ካሳ። ደጃች ቤ እድሜያቸውን ሙሉ ያጠራቀሙት ሀብትና መሳሪያ ሁሉ ለደጃች ካሳ ሰራዊት ከፍተኛ መርጃ ሆነ። ደጃዝማች ካሳ ይህን ሁሉ ድል ካደረጉ በኋላ ከዋናው ግባቸው ከመድረስ የሚያመነቱበት ምክንያት ስላልነበራቸው ደጃች ቤ ለመናገሻነት ተጨንቀው ባሰሯት የደርስኬ ማርያም ቤተክርስቲያን በአቡነ ሰላማ እጅ ተቀብተው እጅግ ከፍ ባለ ግርማና ድምቀት ዘውድ ጫኑ። ምዕራፍ 34 ንጉሠ ነገሥት ቴዎድሮስ። ፍካሬ ኢየሱስ የተባለው ትንቢት ነጋሪ መጽሐፍ እጅግ የሚያስፈራ ጥፋትና እጅግ የሚያጓጓ ልማት ከሚናገሩት የትንቢት መጽሐፎች አንዱ ነው። ክፋቱ ሁሉንም ነገር በአንድ ሺህ ዓመታት ውስጥ ይፈጸማል ብሎ ስለሚናገርና ጊዜውም እንደ ክርስቶስ ምጽአት ያልተወሰነ በመሆኑ መልካሙ ዕድል የደረሳቸው እንኳ ቢሆኑ የሚመጣውን ጥፋት በመፍራት ሳይጨነቁ የሚቀሩ አይመስልም። በስምንተኛ ሺህ ጊዜ ልጅ ለእናቱ ለአባቱ አገልጋይ ለጌታው አይታዘዝም ይላል። እንዲሁም በስምንተኛው ሺህ ጊዜ የሚገኝ ባለጸጋን እንዳይሰጥ እጁን እንዳይበላ ሆዱን አስረዋለሁ ይላል። በስምንተኛው ሺህ ጊዜ ፈጣሪያቸውን የሚክዱ ለገንዘብ የሚሰግዱ ፍጥሮች እንደሚነሱ ከእናታቸው ሆድ ጥርስ አብቅለው ሽበት አውጥተው የሚወለዱ ሕፃናት እንደሚፈጠሩ ምድር ባይጥና በፍልፈል እንደምትታረስ ይኸው ፍካሬ ኢየሱስ ይናገርና ብዙ ስቃይና መጥፎ ዘመን ካለፈ በኋላ ቴዎድሮስ የተባለ የሰላምና የበረከት ንጉሥ ይነግሣል። በሱ ዘመን አንድ በሬ ያረሰው አንድ ጥገት የታለበችው ለአንድ ቤተሰብ ይበቃል። በምድር ላይ ፍቅርና ሰላም ጥጋብና በረከት ይወርዳል። ጦርና ሰይፍ ማረሻና ማጭድ ይሆናሉ። እንኳን የሰው የእንጨት ተማማ አይገኝም ይላል። ከልጅነታቸው ጀምሮ በአገራቸው ላይ ፍካር ኢየሱስ ከሚናገረው አስፈሪ ትንቢት ያላነሰ መከራ ሲደርስ እያዩ ያደጉት ደጃሽ ካሳ እግዚአብሔር ከጫካ ውስጥ ኑሮ ወደ ንጉሠ ነገሥት ዙፋን ሊያወጣቸው እንደደረሰ ባዩ ጊዜ የእግዚአብሔር እሳቸው እንደዚህ ማድረስ ለእሳቸው ትልቅነት አስቦ ሳይሆን ለተሰቃየው የኢትዮጵያ ሕዝብ በቴዎድሮስ ዘመን እንደሚገኝ በፍካር ኢየሱስ የተሰጠውን ተስፋ ለመፈጸም ሆኖ ተሰማቸው። ይህም በመሆኑ በደረስኬ ማርያም ቤተክርስቲያን ዘውድ ሲጭኑ ቴዎድሮስ የሚለውን የተስፋ ስም መረጡ። እንደነገሱም ተስፋቸውንና ዓላማቸውን የሚገልጸውን ከዚህ የሚከተል መልእክት ለመላው የኢትዮጵያ ሕዝብ በአዋጅ ነጋሪዎች አስተላለፉ። በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የኢትዮጵያ ሕዝብ ሆይ፣ በእግዚአብሔር ኃይልና ፈቃድ በአባቶቹ ዙፋን የተቀመጠውና አገሩን ለማዳን ተእግዚአብሔር የታዘዘው የእግዚአብሔር ባሪያ ቴዎድሮስ ሁለተኛ ንጉሠ ነገሥት ዘኢትዮጵያ የሚከተለውን አዋጅ ይነግርሃልና ሁልህም በያለህበት ስማ። አሁን ትንሽ ሁና የምታዩት አገራችሁ ትልቅ ነበረች፣ ግን አሁን እንደምታዩት ናት። ዘመነ ክርስትና ሲጀመር ክርስቲያን ሁና የኖረች አገር ነበረች። አሁን ቱርኮችና አረቦች ሃይማኖቷን በሙሉ ረግጠን እናጠፋለን እያሉ በየአቅጣጫው ሲደፍሯት ትገኛለች። አንድ ሕዝብ ነበራት። አሁን የራሳቸውን ጥቅምና ክብር ብቻ በሚፈልጉ ተባዕድ ጠላት በማይሻሉ መሳፍንቷ ፍላጎት የተከፋፈሉ ብዙ ሕዝቦች ይኖሩባታል። ኢትዮጵያ የኛ አገር ናት። በአረብና በግብጽ አትወረርም። የኢትዮጵያ ሕዝብ አንድ ሕዝብ ነው። በዘርና በሃይማኖት አይከፈልም። የኢትዮጵያ ክርስቲያኖች በአንድ ኦርቶዶክሳዊ ክርስትና ይዋሃዳሉ። የኢትዮጵያ እስላሞች ተቱርክ፣ ተአረብና ተግብጽ እስላሞች የሚቀበሉትን የግራኝነት መርዝ እንዲውጡ ሳይፈቀድ በአገራቸው ሃይማኖታቸውን ይዘው እንደ ሁሉም ኢትዮጵያዊ በሁሉም ነገር እኩልነት ኑሯቸው በትክክል ይኖራሉ። ኢትዮጵያ አንድ አገር ስለሆነች መሪዋና አስተዳዳሪዋ አንድ ጠንካራ መሪ ብቻ ነው። ሕዝቡም የሚተዳደረው መልካም ሲሰራ በሚሸለምበት፣ ሲያጠፋ በሚቀጣበት፣ ለሁሉም እኩል በሆነ ሕግ ብቻ ነው። በቴዎድሮስ ዘመን መስፍንና ለማኝ የሚባሉ ስሞች አይኖሩም። ሁሉንም ሕግ እኩል ያደርጋቸዋል። ይህም ሲባል ማንም ሰው ታሁን በፊት ታለው እንዲጨምር እንጂ የነበረውን እንዲያጣ አይደረግም። ይሁን እንጂ ይህን መበደል የሚሉት ተሆነ ተነበራቸው የሚቀንሱ አንዳንድ ሰዎችም ይኖራሉ። አንድ አገረ ገዥ ወይም መስፍን ያለ ሕግ አንዱን ኢትዮጵያዊ በመሰለው እንዲቀጣ፣ በማሰር ነጻነቱን፣ በመግደል ሕይወቱን፣ በመግረፍ ሰውነቱን፣ በመውረስና በመቅጣት ሀብቱን እንዲነካበት ከቶ አይፈቀድም። ነጋዴ በሽፍታና በቀማኛ እንዳይጉላላ የምንደክመውን ያህል ገበሬ በሹማምንትና በወታደር እንዳይጉላላ እደክማለሁ። ቀማኛ፣ ሽፍታ፣ ገንዘብህን የቀማህ ወደ ማንም ሳትሄድ ለኔ ለራሴ መተህ ንገረኝ። ሹም፣ ወታደር፣ ቤትህን ንብረትህን የደፈረብህ በዳይህ የኔ ባለሟል ነው ሲባል ብትሰማም በዚህ ጥርጣሬ ሳይገባህ ወደ እኔ መጥተህ የደረሰብህን በደል ንገረኝ። ወደ እኔ መጥተህ ፍትህ ስታጣ ቴዎድሮስን እግዚአብሔር አልመረጠውም ብለህ ውቀሰኝ። እጀ ሰሪ፣ ብረት ሠራተኛ፣ አረበኛ፣ እንጨት ጠራቢ፣ አንጥረኛ፣ ሸክላ ሰሪ፣ ቀንድ አንጣጭ፣ ጥልፍ ጠላፊ፣ ቤት ከፍካፊ፣ ድድቅ ሰሪ፣ ጸሐፊ፣ ደጓሽ የሆንክ የእጅ ሙያ ያለህ ሥራህን እያሻሻልክ ሥራ። ለወደፊቱም ሥራህን እንድታሻሽል የሚያስተምሩ ሰዎች እናስመጣልሃለን። በቴዎድሮስ ዘመን ሠራተኛ በሥራው ይኩራ፣ ሌባ ለእጁ ይፍራ፣ ቀማኛ ለአንገቱ ይፍራ፣ ጉቦ የሚበላ ፍርድ የሚያደላ ወዮለት፣ እንኳን ተቴዎድሮስ ጋ ተናቱ ጋር አይኖርም መኖሪያ ቤቱ መቃብር ይሆናል ተተራውት ተደርስ ተራስ ሰራዊቴ በሙሉ እንደየማረጉ በሚሰጠው ደሞዝ ይተዳደራል እንጂ በህዝብ ንብረት ላይ ተሰሪ ሆኖ አይኖርም ሁሉም ሰው እንዳቅሙ በነፍስ ወከፍ ለንጉሱ ይገብራል ንጉሱም ተነሰራዊቱ ያንን እንደየድርሻው ተከፋፍሎ ይተዳደራል ጉቦና ዘርፊያ በቴዎድሮስ ዘመን አይኖርም ቅሚያና ዘርፊያ ሽፍትነትና ግድያ በቃቸው ደማችን በጥይት ወይም በጦርና በጎራዴ የሚፈሰው የሀገራችንን ጠላቶች ለማጥፋት በምንዋጋበት ጊዜ ብቻ ነው እርስ በርስ በመዋጋት ወይም አንዱ አበሻ ሌላውን በጥጋብ ወይም በቂም በቀል በመግደል የኢትዮጵያውያን ደም በከንቱ እንዳይፈስ እንድከላከል ተእግዚአብሔር ለእያንዳንዱ ኢትዮጵያዊ ደህንነት ተልኬያለሁ እግዚአብሔር ኢትዮጵያን ተወደቀችበት አንስቼ ታላቅ አገር እንዳደርጋት ለሰው ልጅ መርቆ ለሰጣቸው ለሰላም ለትክክለኛ ፍርድና ለደስተኛ ኑሮ ማረፊያ የሆነች የራሱ ፈቃድ አገር እንዳደርጋት ምድሯንና አደራውን በራሴ ላይ ጭኗል ታዘኑት ፊት እንባን እንድጠርግ የተራቡትን ሆድ እንድሞላ የተቸገሩትን ተድህነት እንዳወጣ እግዚአብሔር አዘኛል ብቻችንንም አንኖርም የባህራችንን በር ከፍተን ታለም ክርስቲያኖች ጋር እንገናኛለን እንግዲህ ወዲህ አረብ ይወረናል የሚለው ስጋት የለም አረብና ግብጽ በእኛ ስም መንቀጥቀጥ አለባቸው የኢየሩሳሌምን መወረር ዝም ብለን ስናይ አንኖርም ለእግዚአብሔር እንጂ ለማንም ሰግደን አንኖርም ኢትዮጵያውያን በአሁኑ ጊዜ ሁለት ታላላቅ ተግባሮች አሉብን እነዚህም አንዱ አገራችን ተሰባ አመታት በላይ አጣው የቆየች ትልቅነቷን መልሰን መገንባት ሲሆን ሁለተኛው አገራችንን ተብቸኝነት አድነን ሌላው ታላላቅ የባህር ማዶ አገር በሚሄድበት የሰለጠነ መንገድ እንድትሄድ ማድረግ ነው ዘውድ ደፍቼ ታዩኛላችሁ ግን ይህን ዘውድ ለመስራት እንጂ ለመግዛት አልደፋሁትም የእግዚአብሔርን አደራ ወደ ጎን አስቀምጬ እሱን በራሴ ላይ በክብር ባስቀምጥ የሰጠኝ አምላክ ባንድ ቀን ውስጥ እጄ መንጥቆ ይውሰደው እኔ እንደ ማንኛውም ሰው ሰው ነኝ እንዲያውም በትውልድና ባስተዳደግ ተኔ ይበልጥ እድል የነበራቸው ነበሩ ነገር ግን እግዚአብሔር የፈለገውን ይመርጣል ኢትዮጵያን ተጥፋት ለማዳን ተራውን ሽፍታ ካሳን አንስቶ አደራ ሰጠው ካሳ በእግዚአብሔር ፈቃድና ኃይል ንጉሠ ነገሥት ቴዎድሮስ የሆነው ካሳ ተድህነት አንስቶ ይህን አደራ የሰጠውን ጌታውን ትእዛዝ ለማክበር ትሁት ባሪያ ነው ተእግዚአብሔር የተመረጠው ንጉሠ ነገሥት ቴዎድሮስ ደግሞ ተእግዚአብሔር የተሰጠውን ትእዛዝ የሚያፈርሱትን ሰዎች ለመስበር ቁጡ አንበሳ ነው የኢትዮጵያ የአገሬ ሕዝብ ሆይ የታችን ኢየሱስ ክርስቶስ ያለምን ሕዝብ ተዲያብሎስ ባርነት ለማዳን ተባህሪ አባቱ ተልኮ መጣና ሰው ሆነ ሙታንን አስነሳ በሽተኞችን ፈወሰ አንካሶችን አረታ ጎባጦችን አቀና እውሮችን አበራ በስጋ የተዛመዱት አይሁድ ግን ለዚህ የመደሱለት ሁለታ በመስቀል አሰቃይቶ መግደል ነው እኔ ትሁቱ የክርስቶስ ባሪያ ደግሞ በፍጡር አቅሜ የኢትዮጵያን ሕዝብ ተጥፋት እንዳድን ተእግዚአብሔር ተልኬያለሁ ልትሰቅሉኝ ባትችሉ እንኳ በምቀኝነት ሥራዬን እንዳታስተናክሉ አደራ እላችኋለሁ ንጉሠ ነገሥት ቴዎድሮስ ዘኢትዮጵያ ይህ አዋጅ የተነገረው ለመላው የኢትዮጵያ ሕዝብ ሲሆን ሊደርስ የቻለው በዚያ ጊዜ አጼ ቴዎድሮስ በጦርነት ድል አድርገው ይዘውት በነበረው ክፍለ አገር ለሚኖረው ሕዝብ ብቻ ነበር ምዕራፍ 35 በፍርሃት አንማረክም ንጉሥ ኃይለመለኮት በሌላው ጊዜ ቢሆን ሁለት መሳፍንት ተዋግተው አንዱ ቢያቸንፍ ሌላው ቢቸነፍ የተቸነፈውም ተጨማሪ ጉዳት ቢደርስበት እስከዚህ የሚያዝኑበትና የሚጨነቁበት ምክንያት አልነበረም ነገር ግን የደጃዝማች ካሳ ሁሉንም ተራ በተራ እየመጡ ወደ ንጉሰ ነገስትነት መድረስ የቦታ ርቀት እድሜ በጨመረላቸው ጥቂት መሳፍንት ዘንድ ታላቅ ፍርሃትን ስለፈጠረ በደጃች ካሳ ድል ተመተው በተባረሩት በራስ አሊ ላይ በደረሰው ግፍ በጣም አዘኑ። ደጃዝማች ካሳ ተመጀመሪያው አንስቶ የሰለሞንና የሳባ ዘር እየተባሉ ቢለመዱ ኑሮ ይህ ሁሉ ችግር ባልተፈጠረ ነበር። ነገር ግን ደጃች ካሳ የኮሶ ሻጭ ልጅ እየተባሉ ሲሰደቡ በመኖራቸው እሳቸውን ንጉሰ ነገስት ቴዎድሮስ ብሎ ለመቀበል ለብዙዎቹ ዘር ቆጣሪ መሳፍንት ከባድ ችግር ሆኖ ተሰማቸው። አጼ ቴዎድሮስ ከማንም ያላነሰ የነጋሲነት ዘር ነበራቸው። እሳቸው ግን አንዳንድ ጊዜ ሲቸገሩ ማለታቸው ባይቀርም እንደ ብዙዎቹ የኢትዮጵያ መሳፍንት ዘሬ አንድ ጊዜም ተዝቅተኛ ዘር ሳይቀላቀል የመጣ ነው ወይም እንደ ቀዳማዊ ናፖሊዮን የዘሬ ስርወ ነጋሲያን እኔ ነኝ በማለት ተናግረው አያቁም ነበር። እኔ ትል ነኝ ሰውም አይደለሁም ሲል ራሱን በጣም ዝቅ አርጎ እንደ ተናገረው ንጉስ ዳዊት እግዚአብሔር ተትቢያ ንሳኝ ሰው ነኝ ለኔ ለለማኙ ዙፋንን የሰጠ እግዚአብሔር ነው እያሉ ራሳቸውን ዝቅ የእግዚአብሔርን ትእዛዝ ከፍ እያደረጉ ይናገሩ ነበር። ይሁን እንጂ በኢትዮጵያ ማህበራዊ ኑሮ ያልተለመደው ያ ፍጹም ትህትና ፍጹም ለውጥ ከሚፈልግ መንፈስ ጋር ሲታይ የብዙዎችን አእምሮ አመሰቃቀለው። ስለዚህ ምንም ታላቅ ጀግና መሆናቸውን ቢያውቁ ንጉሰ ነገስትነታቸውን አምኖ መቀበል ለብዙዎቹ አቃታቸው። ከነዚህ አንዱ ኃይለ መለኮት በዚህ ሁኔታ ሲቸገሩ ካሳ ድል አድርገው ያባረሯቸው ራስ አሊ ወሎ ውስጥ ባንድ በታወቀ ባላባት እጅ ታስረው የሚገኙ መሆናቸውን ሲሰሙ ለወደቁት መስፍን በመራራት ወይም የካሳ ጠላት ሁሉ ወዳጄ ነው በማለት ይሁን ነገሩ አይታወቅም ወደ ወሎ አገሽ ወደ ወይዘሮ ወርቄት ለምክክር ሲሄዱ እግረ መንገዳቸውን ራስ አሊን ወደ አሰረው ባላባት ሂደው በውድ ሳይሆን በግድ ጊዜ የከዳቸውን ራስ አስፈትተው በጓደኝነት መልክ አብረው ወደ ወይዘሮ ወርቄት ወሰዷቸው። እነዚህ ሶስት ታላላቅ ሰዎች ወሎ በወይዘሮ ወርቄት ሰፊ አዳራሽ የሁለቱም ታላላቅ መኳንንት በተገኙበት ስብሰባ አድርገው ይህን ጊዜ የተፋው የመሳፍንት መቅሰፍት እንዴት መከላከል እንደሚቻል መመካከር ጀመሩ። ወደ መሃል አስገብተን በወዲያ ይርሶ በወዲህ የኔ ጦር ቢገጥመው የሚሻል አይመስልዎትም አሉ ወይዘሮ ወርቂት ንጉስ ኃይለ መለኮትን እየተመለከቱ። ይህም መልካም ነው፣ እኔ ያሰብኩት ግን የኔን ጦር ወደዚህ ልኬ ባንድ ላይ ሆነን የሁለታችንም ወሰኖች ሳይረግጥ እንድንከላከለው ነበር አሉ ንጉስ ኃይለ መለኮት እስታቸውም ወይዘሮ ወርቂትን እየተመለከቱ። ንጉስ ሆይ የካሳን ጦር ራሴ እጅግ ብዙ ተሆነው ሰራዊቴ ጋር ሁለት ጊዜ ገጥሜ በአይኔ ከማየቴ በላይ እነ ደጃች ጎሹን እነ ቴጌን ሌሎችንም ባቸነፈበት ጊዜ የነበረውን ሁኔታ ያዩ ሰዎች ነግረውኛል። ጥቂት የሆኑ ወታደሮቹን ይዞ አንድ ታላቅ ጦር ለመቅጠም ሲሄድ የማይንቀውና የማይገረም ሰው አልነበረም። ነገር ግን በትንሽ ጊዜ ውስጥ ማንኛውንም ብርቱ ጦር ነፋስ የገባው ነዶ አድርጎት ያርፋል። እግዚአብሔር አባቶቻችን የሰሩት ወይም እኛ የሰራነው ጥፋት ቢኖር ለመግጫ ያወረደብን መቅሰፍት ነው። ስለዚህ የሁለታችሁን ጦር ባንድ ላይ አርጋችሁ ከምትዋጉ በየቦታው ሰራዊታችሁን እየከፋፈላችሁ ብትዋጉት ድሉ ጥቂት ሊዘገይ ይችል ይሆናል አሉ ቀዩ ጠይመው ሽበቱ ቀድሞ ከነበረባቸው በዚህ ቅርብ ጊዜ ውስጥ እጅግ በስቶባቸው የሚታዩት ራስ አሊ። ራስ አሊ ድሮ የሚያውቃቸው ሰው አሁን በዚህ ስብሰባ ላይ ቢያያቸው ራሱን ይዞ ይጮሃል። ብስጭቱ ይሁን ችግሩ ይጸናባቸው እንጃ ጠቅላላ ሰውነታቸው ተለዋውጦ ይታይ ነበር። ለመሆኑ ይህን ያህል ሊበረታበት የቻለው ምክንያት ምንድን ይመስሎታል? አሉ ንጉሥ ኃይለ መለኮት አሳዛኙን ራስ ትካዜ ባለበት ሁኔታ እየተመለከቱ። እርግጥ ነው ራሱም ጠንካራ ሰው ነው። ቢሆንም ሁኔታው ሁሉ ሲታይ የእግዚአብሔር ቁጣ ለቅጣት ያስነሳው ሰው ነው ተማለት በቀር ሌላ ምክንያት ያለው አይመስለኝም አሉ ራስ አሊ። መቼም ሁላችንም በእያለንበት እየገጠምን ሳንከላከለው በፍራት ብቻ ልንቀበለው አንችል አሉ ንጉሥ ኃይለ መለኮት። ይህ መቼ ይሆናል አሉ ወይዘሮ ወርቂት። አይ ዝም ብላችሁ ተቀበሉትማ እኔም አላልኩም እኮ ብቻ ብዙ ጉዳት በማያስከትል ሁኔታ ብትዋጉ ይሻላል ነው ያሉ አሉ ራሳዲ። የሆነው ይሁን ተብሎ ካልተደረገ ጦርነት ገጥሞ መጎዳትማ የት ይቀራል አሉ ንጉሥ ኃይለ መለኮት። እሱስ ነው ቢሆንም ሁኔታውን ሁሉ በቅርብ ያየሁት ስለሆነ ተሱ ጋር ከባድ ጦርነት ማድረጉ ጠቃሚ ፍሬ የሚያስገኝ አይመስለኝም አሉ ራሳሊ። ሶስቱ የካሳ ተቃራኒዎች ይህን በመሰለ ሁኔታ ሲወያዩ ከሰነበቱ በኋላ ወይዘሮ ወርቂትም ንጉሥ ኃይለ መለኮትም በያሉበት ሆነው ለመዋጋትና በሚያስፈልገው ለመረዳዳት ተስማምተው ንጉሥ ኃይለ መለኮት ወደ ሸዋ ተመለሱ። አጼ ቴዎድሮስም ለወይዘሮ ወርቂትም ለንጉሥ ኃይለ መለኮትም በሰላም እንዲቀበሏቸው መላካቸው አልቀረም። ነገር ግን ሁለቱም የአጼ ቴዎድሮስን የበላይነት ሊቀበሉ ስላልፈቀዱ ንጉሠ ነገሥቱ ከጎንደር ወደ ወሎና ወደ ሸዋ ዘመቱ። አጼ ቴዎድሮስ ወሎ የደረሱበት ጊዜ ክረምት በመሆኑ እንደ ልብ ተዘዋውረው ለመዋጋት ብዙ ችግር ነበረባቸው። በዚህ ምክንያት የደረሱበት ክፍል በግዱ ሲያም ጥቂት ራቅ ያሉትን ክፍል ሲያምስ የክረምቱ ጊዜ በሙሉ ሲያስቸግራቸው አለፈ። በኋላ ግን በብዙ ትግል ድል አድርገው የወሎ መሳፍንት ዋና ምሽግ የነበረውን መቅደላንም ይዘው ለየቦታው ተወላጅ የሆኑ መኳንንትን እየሾሙ ለመቅደላ ብቻ ከራሳቸው ታማኝ አሽከሮች አንዱን ደጃች ሊበንን ሾሙ። ወሎ ድል ሆኖ እንዳመነ አጼ ቴዎድሮስ የሚከተለውን አዋጅ አስነገሩ። የወሎ ሕዝብ ሆይ ስማ፣ በእግዚአብሔር ፈቃድና ኃይል የነገሰው ንጉሠ ነገሥት ቴዎድሮስ እንዲህ ይላል። ወደዚህ የኢትዮጵያ ክፍለ ግዛት የመጣሁት በወራሪነት ልዘርፋችሁና ላጠቃችሁ አይደለም። ተናንተ የምፈልገው ጥቂት ነገር ነው። ላደርግላችሁ የምፈልገው ግን ብዙ ነው። ተናንተ የምፈልገው አንደኛ የራሳችሁን ሰላምና ጸጥታ ራሳችሁ እንዳታበላሹና አገራችሁ ከኢትዮጵያ የግዛት ክፍሎች አንዱ እንጂ ሌላ ራሱን የቻለ አገር እንዳልሆነ አውቃችሁ በጠላትና ተጠላት በማይሻሉ መሳፍን ተከፋፍላ የምትገኝ አገራችሁን ኢትዮጵያን አንድ ለማድረግ ባለኝ ዓላማ እንድትተባበሩልኝ ነው። ሁለተኛ ኢትዮጵያን በተሻሻለና ግፍ በሌለበት ሕግ ለማስተዳደር ዋና ምኞቴ ስለሆነ የማወጣውን ጠቃሚ የሆነ ደንብ ሁሉ እንድትከተሉት ነው። ካሁን በፊት የሰራችሁት በደል ቢኖር ጥፋቱ የየራሳችሁ ሳይሆን ስትከተሉት የነበረው ልማድና ስትመሩበት የቆየው ደንብ ያሰሯችሁ በደል ስለሆነ ሁሉንም ምሬያችኋለሁ። የኔንም ብዙ ወታደሮች ገላችሁብኛል። እስተዛሬ አናስገባም በማለት አስቸግራችሁኛል። ነገር ግን የሁሉ ባለማወቅና እኔም ለሁላችንም ምን ያህል መልካም ምኞት እንዳለኝ ባለመረዳት የሰራችሁት ነገር ስለሆነ ተልቤ ምህረት አድርጌላችኋለሁ። ወታደሮቼ በደሞዝ የሚተዳደሩ ስለሆነ በየቤቶቻችሁ አይሰምሩም። ሰላም ወደ ቤታችሁ መጣለች። እምቢ ብላችሁ ብታባሯት ግን በእርሷ ቦታ አስፈሪ ጠብ ይተካል። ይህ አለን ይህ ይገባናል የምትሉ ሁሉ ተድሮ ይዞታችሁ የሚነካባችሁ የለም። ብቻ አገራችሁንና ሕዝቧን በመበደል ጥቅም የምታገኙ ሰዎች ታላችሁ በዚህ በኩል ለማንም ቃል አልገባም። ሌላው ሁሉ ግን በሰላም ተቀምጣችሁ የምሰጣችሁን ዓላማ እየተከተላችሁ ተሰራችሁ በምንም አይነካባችሁም። ምዕራፍ 36 ሞኝ ሲያከብሩት የፈሩት ይመስለዋል። አጼ ቴዎድሮስ ሰሜን ደጃችቤን አቸንፈውና በደረስጌ ማርያም የንጉሠ ነገሥትነት ዘውድ ጭነው ወደ ጎንደር እንደተመለሱ ለጎንደር ሕዝብ እጅግ ከፍ ያለ ግብር ባገቡበትና ድሆችን ታይቶ የማይታወቅ ልግስና በታየበት ምጽዋት ባጥለቀለቋቸው ቀን እንደ ጓደኞቻቸውም እንዳሽከሮቻቸውም ለሚያዋቸው ያን ሁሉ አቀበት ቁልቁለት አብራዋቸው ለወጡ ለወረዱት ቆራጦችና ጀግኖች ተከታዮቻቸው የሰጡት ስጦታ ያው ረፍት የማይሰጠውን ማረግና ሹመት ነበር። በዚህ ተተሰጡት ታላላቆችና ከፍተኛ ሹመቶች የቀኛዝማች እንግዳ ራስ ተብለው የንጉሱ እንደራሴ መሆን፣ የቀኛዝማች ገብርዬ ፊታውራሪ ተብለው ከንጉሱ በታች የጦር አለቃ መሆን ነበር። ብዙ ደጃዝማቾች ፊታውራሪዎችና ቀኛዝማቾችም ተሹመዋል። ሰውን ሁሉ ያስገረመው ሌላ ሹመትም በዚሁ ቀን ተሰጥቷል። እንግሊዛዊው ጆን ቤል ከአጼ ቴዎድሮስ ጋር ከተገናኘበት ጊዜ ጀምሮ ባሳየው ከፍተኛ ጠባይና እርሳቸውንም አቅሙ በሚችለው ሁሉ ለማገልገል ባለው ቆራጥና ቅን መንፈስ የፕሮቴስታንት ክርስቲያን ሃይማኖትን ወደ ኦርቶዶክሳዊ የክርስትና እምነት ሲለውጥ በተሰየመበት ስም ዮሐንስ እየተባለ እየተጠራ ሊቀ መኳስ ሆኖ መሾሙ ብዙዎች ሰዎችን አስደንቋል። ያስደነቀበት ምክንያት ከቋራ ጀምሮ ባደረጉት ጦርነት አብረው የሞቱ ይያሉ ዘውድ ሊጭኑ ግድም ያገኙትን አገልግሎት ገና የጀመረ ሰው ለምን ሾሙ ማለት ብቻ አልነበረም። ስንት ሹመት የሚገባቸው ኢትዮጵያውያን ይያሉ ለአንድ ቀለሙ ቀለማችንን ባህሉ ባህላችንን ለማይመስል በዘር በምን ለማንገናኝ ባዕድ ይህን ያህል ከፍተኛ ሹመት እንዴት ሰጡ የሚለው ስሜት በጣም ጎልቶ ይታይ ነበር። ያም ሆነ ይህ አጼ ቴዎድሮስ በመሰላቸው ሹመው ሸልመው ነበር። ወደ ወሎ ሲሄዱም እነዚያ በሞት ብቻ የተለያዩ ጀግኖች አብረው ዘምተው ነበር። አጼ ቴዎድሮስ ወሎን አሳምነው የምህረትና የተስፋዎች አስነግረው ማንም ሰው እንዳይጎዳና እንዳይቀየም ማንኛውንም ነገር በየመልኩ አደራጅተው በዚያው ለጥቂት ጊዜ ቆዩ። በዚህ ጊዜ አንድ ቀን ከምሳ በኋላ ጆን ቤልን ራስ እንግዳን ፊታውራሪ ገብርየንና ሌሎችንም ታላላቅ መኳንንት በዚያው እንዲቆዩ አድርገው ለጊዜው ገና ባላመነው በሸዋ ግዛት ላይ ስለሚደረገው ጦርነት ጥቂት ከተወያዩ በኋላ ህዝቡ ወደፊት ስለሚተዳደርበት ሁኔታ መነጋገር ጀመሩ። ዮሐንስ፣ የሀገራችንን ህዝብ እንደ አውሮፓ ሰዎች ለማሰልጠን መጀመሪያ ምን ብሰራ ይሻል ይመስላል? ጦርነቱ እንዳለቀልን መቼም ሌላውን ሰላማዊ ጦርነት መጀመራችን ነው አሉ አጼ ቴዎድሮስ። በየትም ሀገር እንደታየው አንድን ሀገር ለማሰልጠን ተሁሉ ነገር አስቀድሞ ትምህርት ያስፈልጋል። ትምህርት በተስፋፋበት ሀገር በኢትዮጵያ ላይ የሚታየውን የመሰለ ጦርነት አይኖርም። ከዚህም ጋር ትምህርት ያገኘ ህዝብ ተመካከሉ ብዙ ብዙ አዲስ ሐሳብና ስራ የሚፈጥሩ ሰዎች ሊበቅሉበት ይችላሉ። ያልተማረ ህዝብ ግን በማንኛውም አይነት ዝቅተኛ ኑሮ እየኖረ የተለመደውን ነገር ታላጣ ይህን መጨመር ይገባኛል ብሎ አይጣጣርም። ሐሳቡ ሁሉ ውሱን፣ በትንሽ ነገር አዝኖ በትንሽ ነገር የሚደሰትና የሚረካ ይሆናል። ሰው ባለው ነገር መደሰቱ እጅግ አስፈላጊና የኑሮን ጣዕም የሚያሳውቅ ነው። ባለው ሐሳቡን ገጥቶ የተሻለ ነገር አለመፈለጉ ደግሞ በዓለም ላይ ሊፈጸሙ የሚገባቸውን ነገሮች እንዳይሰሩ ለማድረግ ምክንያት ይሆናል። ስለዚህ አንድን አገር ወደ ተሻለ ኑሮ ለመለወጥ በምንም ደረጃ ይሁን ህዝቡን ማስተማር አስፈላጊ ነው አለ ጆን ቤል። ትምህርቱ ምን አይነት ነው? የቀለምና የሃይማኖት ትምህርት እንደሆነ እስከዛሬ ያስገኘልንን ነገር አይተዋል። በማያውቁት የግዕዝ ቋንቋ የሚያነቡና መጻፍ የማይችሉ ጨዋ ቄሶችና መነኩሴዎች በአገራችን ሞልተዋል። እነሱም ተምረዋል ይባላሉ ማለት ነው አሉ አጼ ቴዎድሮስ። የትምህርት አሰጣጡ መንገድ አለመቃናት ነው እንጂ እነዚህ ሰዎች ለትምህርት ባሳለፉት ጊዜ ሊያገኙት በሚችሉት ትንሽ ዕውቀትም ቢሆን ቁም ነገር ሊሰሩበት ይችሉ ነበር። ነገር ግን ቋንቋውን በፊት ሳያጠኑ በማያውቁት ቋንቋ ትምህርት ይሰጣቸዋል። ይህም ቢሆን ትምህርቱ በሚያውቁት አማርኛ ቋንቋ ቢሰጣቸው ኑሮ የሚያነቡትን ለመረዳት ይችሉ ነበር አለ ሊቀ መኳስ ዮሐንስ። ዮሐንስ ሙት፣ ብዙዎች ቄሶች አሁን ወደዚህ ሁለት ሶስቱን ብጠራቸው ታያለህ። ተግዝ ቋንቋ ውስጥ ተፊደሎቹ ስሞች በስተቀር ሌላ ምንም አያውቁ፣ ግን በግዝ ቋንቋ ይጸልያሉ፣ ያዜማሉ። እንደነሱ ቋንቋውን ምንም ለማይሰማው ህዝብ በግዝ ቋንቋ ስብከት ያሰማሉ። ስለዚህ አሁን እንደምትለው ትምህርቱን በሚሰሙበት ቋንቋ እንዲማሩ ማድረግ አለብን። ያለዚያም ግዕዝ የማያውቅ መጻፍ የማይችል ቄስና ዲያቆን ወደፊት ኢትዮጵያ ውስጥ አይኖርም አሉ አጼ ቴዎድሮስ። አዎ ተዚህም ጋር ለቀስና ለዲቁናና ለጻፍነት ብቻ ሳይሆን ለልዩ ልዩ ሙያ የሚውሉ ሰዎች በልዩ ልዩ ትምህርት አይነት መሰልጠን አለባቸው አለ ዮሐንስ። ይህን ታልክ እንዲያውም የኔ ፍላጎት ተሁሉ በፊት የእጅ ሥራ አዋቂዎችን ማስተማር ነው። አሁን እንደነገርኩህ ብዙ ጨዋ የሆኑ ቄሶች ቢኖሩም በትምህርት እጅግ የተራቀቁ ሰዎችም አሉባቸው። ግን ምን ያረጋል? ዋጋ ያለውን ከፍተኛ ነገር ትተው በትንሽ ነገር እንራቀቅ ሲሉ ታላቁን ቁም ነገር ይረሱታል አሉ አጼ ቴዎድሮስ። እንዲህ ያሉ ሰዎችም እኮ በአውሮፓም ይገኛሉ። ለስሙ ተምረዋል ይባላል። ሊቃውንት ሊኖሩበት ይገባል በሚባለው ቦታ ሁሉ እነሱ ይቀመጣሉ። ወይ እነሱ ሰርተው ታላቅ ፍራ ያስገኙ፣ ሌላው ሲሰራ ዋቀጠነ ይያሉ የሚተቹ ያለምን ህዝብ እድገት ወደ ኋላ የሚጎትቱ ስመ ሊቃውንት አሉ። እነዚህ አይነቶቹ ሰዎች በአሁኑ ጊዜ በኢትዮጵያ ውስጥ እንዲፈጠሩ ቀርቶ ቢኖሩ እንኳን እንደሌሉ ሊቆጠሩ ይገባቸዋል። ጃንሆይ አሁን እንዳሉት ኢትዮጵያ በአሁኑ ጊዜ የእጅ ሙያ ሰዎችን በተቀዳሚ ማሰልጠን ይገባታል። ከዚህም ጋር ሰው በግዝፈት በሚያየው ነገር ብቻ ስለማይኖር በፍርድ፣ በአስተዳደር፣ በማስተማር አዳዲስ አገር ሐሳብ በመስጠት ህዝቦን የሰለጠነ ህዝብ ሊተዳደርና ሊኖር በሚገባው መንገድ እንዲኖር የሚረዱ የረቂቅ ዕውቀት ሰዎች ሊፈጠሩ ይገባል። ሰው ጠመንጃ መስራትን ሲማር ራስን ለማጥፋት የሚመጣ ጠላትን እንጂ ሌላውን ሰላማዊ ሰው ማጥቃት አይገባህም የሚለውን የማይታይ ዕውቀት ጨምሮ ታልተማረ ጥፍሩንና ጥርሱን ብቻ ተማምኖ ያገኘውን ሁሉ ፍጡር ለማጥቃት እንደሚፈልግ አውሬ ይሆናል። ስለዚህ ትምህርት እንዲስፋፋ አዲስ አይነት ትምህርትና ዕውቀት እንዲገባ ሲፈለግ ሰው በህግ፣ በስነ ምግባር፣ በሃይማኖት ስሜት እንደ ደረጀ መልካም የሆነና የተሻለ ስጋዊ ኑሮ ማግኘት የሚችልበትን መንገድ መምረጥ ይገባናል አለ ሊቀ መኳስ ጆምቤል። እንራስ እንግዳና እንፊታራሪ ገብርዬ፣ አጼ ቴዎድሮስና ሊቀ መኳስ ዮሐንስ ይህን የመሰለ ንግግር ሲለዋወጡ ሐሳቡ ከነሱ ተግባር አለፍ ያለ ሆኖ ስለተሰማቸው የንግግሩ ተካፋይ ሳይሆኑ ንጉሱ ሲናገሩ ወደሳቸው፣ ዮሐንስ ሲናገር ወደሱ አይኖቻቸውን እየወረወሩ ነገሩን በጥንቃቄ ያዳምጡ ነበር። ዛዲያ ለሁሉም ነገር አስተማሪዎች ወደዚህ ማስመጣት ወይስ ለመማር የሚችሉትን ሰዎች መርጦ ወደ አውሮፓ መላክ የቱ ይሻል ይመስልሃል? ሁለቱንም በአንድ ጊዜ ማድረግ ይቻላል። እንደነገርህኝ ለኛ ታላቅ የእንግሊዝ ንግሥት ደብዳቤ ብልክ አሁን ቶሎ የሚረዱኝ ይመስልሃል? ደስ እያላቸው እንጂ። ዮሐንስ ሙት በኋላ ትታዘበኛለህ። አሁን ቻዋን ላቸንፍ እንጂ ተዚያ በኋላ ተቋራ ተነስቼ ሁሉንም ክፍለ ሀገር በወታደር እንደወረርኩት አሁን ደግሞ በአስተማሪና በሰራተኛ ወረዋለሁ አሉ አጼ ቴዎድሮስ። አገራቸውን ትልቅ ለማድረግ ያላቸው ምኞት አሁን ተነስተው ለክርስቲያኖቹ የአውሮፓ መሪዎች ደብዳቤ ይጻፉ፣ ደብዳቤ ይጻፉ እያላቸው አይወዲያልኝ። እንዴት ያለው ደግ ሐሳብ በክፉ ሐሳብ ይለወጣል? ካንደበቱ ጠቃሚ ምክር ለመስማት በእነዚያ ፍቅር ሲያሳዩ የሰውን ልብ አውጥተው በሚወስዱ አይኖች፣ የሊቀ መኳሳቸውን አይኖች እየተመለከቱ ጆሮአቸውን ጣል አድርገው ሲጠብቁ ሊሰሙት የሚፈልጉት ነገር ለመስማት በሚቀፋቸው ነገር ተለውጦ አገኙት። አንድ የእልፍኝ አሽከር በችኮላ ገብቶ እጅ ከነሳ በኋላ ከላይ ከላይ እየተነፈሰ ማንም ሳይጠይቀው ወታደሩን በያለበት ጨረሱት አለ። እነማን አሉ አጼ ቴዎድሮስ። ጠቅላላ ሁኔታቸው ልውጥ ውጥ ብሎ አሽከሩን በቅጽበት በቀሉ አይኖቻቸው እየተመለከቱ በዚያ የተቀመጡት ሁሉ አይናቸውን ወደ አሽከሩ ወርውረው ይመለከቱ ጀመር። ህዝቡ ነው እህል ለመሸመትም አንዳንድ ነገር ለመግዛትም በየቦታው የወጣውን ሁሉ በየመንገዱ እየገደለ አሁን በየአቅጣጫው ወደዚህ በመጓዝ ላይ ነው አለ። እልኝ ዮሐንስ፣ አንተ ብዙ ጊዜ እጅ እግር በመቁረጥ መቅጣት ይቅር ትለኛለህ፣ ግን ይኸውልህ የምታየው ነው። ይህን ጊዜ ተነዚያ ሰዎች መካከል አምስት ስድስት ጊዜ የማርኩት ሰው ይኖር ይሆናል። እሺ ይሁን፣ አሁን ያገኘዋል አሉና አጼ ቴዎድሮስ ጠላትን ቀርቶ ወዳጅን ጭምር በሚያሸብር ቁጣ ከተቀመጡበት ተነስተው እየለባበሱ ገብርዬ ውጡና አስጭኑ አሉ። ራስ እንግዳና ፊታውራሪ ገብርዬ ወጥተው ሰራዊቱ ጥሩምባና መለከት በመንፋት ክትቻ ተደረገ። ሰራዊቱ በዚህ ደማቅ የድንኳን ከተማ ፊት ለፊት ተከማችቶ ሲጠባበቅ አጼ ቴዎድሮስ በፈረስ ሳይወጡ በጠመንጃ ያሽጋሻ ጃግሬዎቻቸው እየታጀቡ በድንኳናቸው በስተቀኝ በኩል ወደ ተተከለው የድንኳን ቤተክርስቲያን ሄደው ተሳለሙና በዚያው ቆመው አጭር የህሊና ጸሎት አደረጉ። አቡነ ሰላማና እጨጌው ከድንኳኑ ቤተክርስቲያን ጥቂት አለፍ ብለው ከተተከሉት ድንኳኖቻቸው ወጥተው በብዙ ካህናት እየታጀቡ ወደ ቤተክርስቲያኑ መጥተው ንጉሱን ተገናኙ። ጌታዋ በችም ከድንኳናቸው ወጥተው ድንገጥሮችና ወታደሮች እያጀቧቸው ወደ ድንኳኑ ቤተክርስቲያን መጥተው ከተሳለሙ በኋላ ንጉሱ ወደ ቆሙበት ሄዱ። አጼ ቴዎድሮስ የህሊና ጸሎታቸውን እንደጨረሱ ወደ ጳጳሱ ዘወር ብለው "ይፍቱኝ አባቴ" አሉ። "እግዚአብሔር ይፍታ" አሉ አቡነ ሰላማ። "ይፍቱኝ እግዚአብሔር ይፍታ" "ይፍቱኝ እግዚአብሔር ይፍታ" "እስቲ እግዚአብሔር ያሳየው አባቴ ወደዚህ ቦታ የመጣንበትን ጊዜ ያውቁታል? በዚህ ጊዜ ሁሉ ህዝቡ ወታደሮችን በየቦታው ሲገድ እኔንም በየቀኑ እረፍት ሲያሳጣ በየጊዜው እየመላለሱ ምህረት በማድረግ ማንንም ሳልቀበል ሁሉንም ችየቆየው ወታደር በባላገር ቤት ገብቶ እንዳያስቸግር ወታደሮችን እየቀጣው የህዝቡን ሰላም ጠበቁ። የራሳቸው ባላባቶችና መኳንንቶች ሸምኩላቸው አሁን ምን ፍጠር ብለው ነው ይህን ሁሉ የሚያውቁኝ? ሞኝ ሲያከብሩት የፈሩት ይመስለዋል የሚባለው ተረት ደረሰባቸው። አሁን በመረውስ ፈጣሪ ነፍሴን አይማራት። እሺ ተመለሱ ግቡ። ታበች አንቺም ተመለሽ አሁን ነው መመለሰው አሉ አጼ ቴዎድሮስ። እንከተል እንጂ አሉ ጳጳሱ። የለም ለዚህ ምናምን ሁሉ ብለን ሰፈራን ለቀም አሁን መለሳለሁ አሉ አጼ ቴዎድሮስ። ምን ይታወቃል አሉ እቴጌ ተዋበች። ግዴለሽም ይታወቃል። ዛሬ የማደርገውንስ አውቀዋለሁ። አሁንስ ወደ የድንኳናችሁ ተመለሱልኝ ልሂድበት አሉ ንጉሱ በለዘበ ድምጽ። እሺ እንመለሳለን። እንግዲህ እግዚአብሔር ይከተሎታ አሉ አቡነ ሰላማ። እግዚአብሔር ይከተሎት አሉ እቴጌ ተዋበች ትክዝ ባለ ድምጽ። አጼ ቴዎድሮስ ከቤተ ክርስቲያኑ ጥቂት አለፍ እንዳሉ በፈረሳቸው ላይ ጉባሉና ወደ ሰራዊቱ ሄዱ። በዚያ ሲደርሱ ፉከራውና ቀረርቶ ጥሩምባውና መለከቱ ተደባለቀ። ከሰራዊቱ የሚበዛው በሰፈር እንዲቀር ሆኖ የቀረውን ይዘው ሽፍቶች በብዛት አሉበት ወደ ተባለው አቅጣጫ ተጓዙ። ከዚያም ሽፍታውን በያለበት እያሳደዱ አለቃ አለቃው የኋላውን ቅጣት በመፍራት እንግዲህ ወዲህ ላይመሩን በማለት ቆርጦ ሲዋጋ ካመዴ በሽር በስተቀር ሁሉም ሙቶ አለቀ። ወታደሩም በጀግንነት እየተዋጋ የሚሞተው ሲሞት ብዙ ተማረከ። ከጥቂት ቀኖች በኋላ ምርኮኛውን ሰብስበው ወደ ዋናው የጦር ሰፈር እንደተመለሱ ከጳጳሱ ከጨጌውና ከራሳቸው መኳንንት ሌላ በሰላም ከተቀመጡት የወሎና የእጁ መኳንንት ብዙዎች እንዲሁም ብዙ ህዝብ በተሰበሰበበት ታላቅ የፍርድ ጉባኤ አድርገው የጥፋተኞች ጉዳይ ሲመረመር አንዳንዶቹ ብዙ ጊዜ ምህረት ከተደረገላቸው በኋላ አሁንም የሸፈቱ ነው ተገኙ። የቀሩትም አንድ ጊዜ ይሁን ሁለት ጊዜ በአዋጁ እየተማሩ ከገቡ በኋላ የሸፈቱ ሆነው ተገኙ። ዛሬ እኔ ተፋራጅ እንጂ ፈራጅ አይደለሁም። ፍርዳችሁን ስጡኝ። ይህን ያህል ጊዜ ወታደሮችን በያሉበት ሲገሉ እኔንና ሰራዊቴን ከዚህም በላይ የእግዚአብሔርን ታቦት እንዲሁም ጳጳሱን ተነካህኖቻቸው በዝናብ በጭቃ በውሃ ሙላት ሲያጉላሉን ከረሙ። እኔም ነገሩን ሁሉ ስላልተረዱት ይሆናል በማለት እየደጋገሙ የሰሩትን ጥፋት እየደጋገምኩ ይቅር በማለት ማርኳቸው። እነሱ ግን አሁንም ሲወጉኝ ተገኙ። እንግዲህ ተዚህ ያለፈ ምህረት ማድረግስ አገሬ በወንበዴዎች ተከፋፍላ ትቀር ብዬ እንደመተው ስለሚቆጠር አሁንም ምህረት የሚባል ነገር የለም። ለሁሉም ጋር አፋርዱኝ። ምን ቢነግሱ በእጅ አይካሱ ሆኖብኝ ነው እንጂ ለፍርድ ማቅረብ እንኳ አልፈልግም ነበር አሉ በቁጣ እንደጋሉ የሚታዩት አጼ ቴዎድሮስ። ከዚያም ፍትሐ ነገሥት ቀርቦ ወንጀለኞቹ የሚቀጡባቸው አንቀጾች ሲፈለጉ የንጉሱን ቁጣ የሚያበርድ አንቀጽ ለእነዚህ ሰዎች አልገኝ አለ። ይሁንም የጥፋታቸው ከባድነት ግልጽ ስለነበር በሞት የሚያስቀጣ አንቀጽ ተጠቀሰባቸው። አጼ ቴዎድሮስ ግን نزين سووش بموت كمقطعتي لك الناس اللي يبلق بمي قدانا ودفيت لما شفت بمي أستبو سووش لبن فرات ما الشماكك بمي زراونيتا لك أطواتشو بلباتشو والسنو نبار بيهونم السباتشون كما فتسماتشو بفيت فرادو اللي وي فرادو بينيالو بالنزياء بقطعي تكتلو عينوش كنابلو يمياتشون هلو يقرفو كلفو هلو قدات بلاي نزيون بديوش جاتشنن أنستن بلو سيواغو كفجوت وتدر مكاكل عزيتي ودروس بطعم يميو الدواتشو خلط غشا جاغروش بانتكزي متو باتشو سننبر قطعشو بكاللالو لبر دال شالم عطفيوشون بفيتاتشو كاربو بايو كتر سونتاتشو بمولو يلو عوض نبر
تاتك بلو فرس كاسا بلو سن مربار بشبرال بيروسالم اني مايو ترك باي يمششن مكدن عفافولاي جوت بركتا يسيتون عناوكم واندان دن سموت اني مايو ترك باي يمششن
ጠቅላላ ፕሮግራማችን በዚህ ተጠናቀቀን ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ለናም ሾው
ተደተኛ ካንቺ ጋር ለማዩ ቱርክባይ የምሸሽኝ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውራ ድርቆት እርሳሱን እንደ ጠጅ ሙሱ ሲጠጣት ለማዩ ቱርክባይ የምሸሽኝ